ምስራጅ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወር ራዲዮ ከሰኞስ ጋር የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። የጽድቅን ካባ ያለበሰል ስራችንንም የሰራልን እግዚአብሔር እየተመሰገነ ይሁን። ዛሬ ደግሞ በዚህ ባይር ሞገደማ ካኝነት ሁላችን እንድንገናኝ እግዚአብሔር ፈቃዱ ሆኗል። እንደምን አመሻችሁ በጌታ የተወደዳችሁ ክብሯን አድማጮቼ። ዛሬ ደግሞ ከአንደኛ ሳሙኤል ተከታታይ መጽሐፍ ጥናታችን ከምዕራፍ 12 ቁጥር 21 እስከ ምዕራፍ 14 ቁጥር 45 ድረስ ያለውን እንድንመለከት ረድቶናል ይረዳናል። ስለዚህም በእምነት ሁላችንም ወደ ጸጋው ዙፋን አንድ ላይ እንቀርባለን። እስቲ እንን ዝማሬ አንድ ላይ እናድርግ።
ፍራይን ሁሉ አንተ ትርተሃል የጽድቅን ካባል ብትሰኛል ደስ ቢያሰኝ አለኝ የምረው አንተ ስትኝ መስጋናዬው አንተ ስትኝ
እግዚአብሔር የተመሰገነ ይሁን። ዘማሪ ወንድማችንን እንድሪያስን እግዚአብሔር ባለበት ስፍራ በኑሮውና በአገልግሎቱ አብዝቶ ይባርከው። ይንጸልይ። ጌታችን ሆይ አንተ ድንቅ ነህ። በሕይወታችን የፈጸምከው በዘመናችን ሁሉ ብዙ 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 ነው። ጌታ ሆይ እኛ መቁጠርና መናገር አንችልም። በእውነት እግዚአብሔር አምላካችን ሆይ ከልባችን በዚህች ሰዓት ምስጋናን እንሰዋለን። ልጆቻችን ቤትና ቤተሰቦቻችን ሁሉ አንተን ያከብሩሃል፣ አንተን ያመሰግኑሃል። አቤቱ ጌታችን ሆይ ያለንም ነገር ሁሉ ያንተ ነው፣ የሰጠህን አንተ ነህ። ኑሮን በዚህ አይነት ሁኔታ እንመራ ዘንድ ነው መንገዶቻችንን ሁሉ ያቀና አንተ ነህ። ክብር ተመስገን። ጠላቶቻችን በየቀኑ እየተዋጋ
እግዚአብሔር አባታችንና አምላካችን ሆይ ለፍላጻም ሳሰጠን ነው ከክንፎች ጥላ ስርኛን ጌታዬ ሆይ የጋርክና የጠበከን እስከዚህችም ሰዓት ድረስ ያቆየህን አንተን መድኃኒታችንና ጌታችን ሆይ እግሮቻችን የረገጡበት ስፍራ ሁሉ የተቀደሱ የተባረኩ ናቸው። ክብር ተመስገን። በመውጣታችን እንባረካለን፣ በመግባታችን እንባረካለን። ኖ ጌታ እግዚአብሔር አምላካችን ሆይ በክፉና በክፋት ላይ ሁሉ እግዚአብሔር ሆይ ድልን የምትሰጠን አንተ ነህና እጅግ አድርገን እናከብርሃለን። በዚህ ጊዜ ደግሞ ስምህን እንጠራለን። በመካከላችን ተገኝ፣ ቃልህንም ባርክልን። ጊዜውንም ሁሉ እግዚአብሔር ሆይ ባርከው። በመድኃኒታችንና በጌታችን በኢየሱስ ክርስቶስ ስም አሜን። አድማጮች ትላንትናው ምሽት ክፍለ ጊዜ ጥናታችን ከምዕራፍ 10 እስከ ምዕራፍ 12 መጨረሻ ድረስ የተማርነው ሳውል ንጉሥ ሆኖ መቀባቱን፣ ሳውል ራሞናውያን ላይ በተቀዳጀው ድልና ስልጣን ከሳሙኤል ወደ ሳኦል መሸጋገሩን፣ እንዲሁም ሕዝቡ ሳሙኤልን ሳኦል ይንገስልን በማለታቸው ሳኦል መንገሱን እየነገራቸው ያለውን ታሪክ አንስተን አንድ በአንድ በስፋት መመልከታችን ይታወሳል። በዛሬው ምሽት ክፍለ ጊዜያችን ቀሪውን ክፍልና ምዕራፍ 13 እና 14 አንድ ላይ እንመለከታለንና እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ አንደኛ ሳሙኤል ምዕራፍ 12 ቁጥር 21 ን ተመልከቱ። አንደኛ ሳሙኤል ምዕራፍ 12 ቁጥር 21 ን አውጡ። እግዚአብሔር የሚኖረንን ጊዜ ይባርክልን። ወዳጆች ሕዝቡ የፈለገውንና የመረጠውን ንጉሥ ሳሙኤል እንዳነገሰላቸው ተመልክተናል። እንዲህ ይላል ቁጥር 21 ደግሞ ምናምንቴ ነውና የማይረባንና የማያድን ከንቱን ነገር ለመከተል ፈቀቃት በሉ ይላል። ሕዝቡን ይመክራቸዋል። እግዚአብሔርን ብቻ ያዙ። ዛሬ ቤተ ክርስቲያን ያተኮረችው ወዳጆቼ በዘዴዎችና በመላላይ ነው። እግዚአብሔር ብቻ ሊባርካት እንደሚችል አልተረዳችም። በጌታና በቃሉ ታምነን መቆም አለብን። መጽሐፍ ቅዱስን ልንገልጸው ልናውጀው ይገባናል እንጂ በጉያችን ሸሽገን ዝም ብለን አስቀምጠን በቤታችን ማብዋራ እንዲውጦና እንዲለብሶ ማድረግ የለብንም። ብዙዎቻችን እንደምናውቀው መጽሐፍ ቅዱሶቻችን የምናነሳውና ማብዋራውን ከላው ላይ የምናራግፈው ምናልባት ፕሮግራም ሲኖርና እሁድ ጠዋት ብቻ ነው። እግዚአብሔር ይቅር ይበለን ወዳጆቼ። የእግዚአብሔርን ቃል በየጊዜው ማንበብ አለብን። ይህ ደግሞ ቃሉን ለመታጠቅና ለመዘጋጀት ለሁሉም ነገር ደግሞ ተደራጅቶ ለመቆም ያመቸናልና ቃሉን በጊዜው ማለጊዜው ማንበብ አለብን። እግዚአብሔር ለርሱ ሕዝብ ያደርጋችሁ ዘንድ ወዷልና እግዚአብሔር ስለ ታላቁ ስሙ ሕዝቡን አይቶም ይያለ በቁጥር 22 ላይ ደግሞ እንደገና አጥብቆ ሲመክራቸው እንመለከታለን። ይህ ታላቅ መልእክት ያለው ቁጥር ነው ወዳጆቼ። ለመሆኑ የኢየሱስ ክርስቶስ ስም አላችሁን? አዳኛችሁ ሳድርጋችሁ ተቀብላችሁታልን? ይህ ጥያቄ ምናልባት ቀላል ጥያቄ ነው። ዛሬ አበበ ምን አይነት ጥያቄ ነው የሚጠይቀን ልትሉ ትችላላችሁ። እንዲህ ካደረጋችሁ እርሱ አይተዋችሁም ወዳጆቼ። ጌታ እግዚአብሔር በዕብራውያን ጻፊ ሲናገር አለቅህም ከቶም አልተውህም ብሎሃልና በማለት ይናገራል። ዕብራውያን ምዕራፍ 13 ቁጥር 5 ንተመልከቱ። አምላካችን እንዴት ድንቅ አምላክ ነው! ሕዝቦቹ አድርጎ አስቀምጦናል ወዳጆቼ። እግዚአብሔር ለምን የእስራኤልን ሕዝብ መረጠ? መልሱን ከፈለጋችሁ ወደ ሕዝቡ ሳይሆን ወደ እግዚአብሔር ተመልከቱ። እግዚአብሔር እናንተን ስለመረጠ አንዳንድ ጓደኞቻችሁ ተደንቀው ይሆናል። ይህንን ስላደረገ እግዚአብሔር የተመሰገነ ይሁን። ምናልባት ከበደን መርጦት ሊሆን ይችላል። ምናልባት ታምሩን መርጦት ሊሆን ይችላል። ምናልባት ገዛኝን መርጦ ሊሆን ይችላል። ምናልባት ተዋበችንም እግዚአብሔር ወደ ራሱ መንግስት ጠርቶ ሊሆን ይችላል። ታዲያ ያልተለወጠው ጓደኛችሁ ለምንድን ነው ከበደና ተዋበች የተመረጡት ብለው ቢጠይቁ ይደንቃችኋልን? ስራውን ሰሪና ፈጻሚ ጌታ እግዚአብሔር ነው። እግዚአብሔር የተመሰገነ ይሁን። ሊተወኝ ወይም ላይመርጠኝ ይችል ነበር፣ ነገር ግን ስለመረጠኝ እኔ ደስተኛ ነኝ። ይህ ታላቁ መልእክት ነበር ሳሙኤል ለእስራኤላውያን ይነግራቸው የነበረው። ለመሆኑ ከጌታ ወገን ስለሆናችሁ እናንተ ደስተኞች ናችሁን? እርሱ ረዳታችሁ እንጂ ተቃዋሚያችሁ አይደለም። ጌታ ሊረዳችሁ ይፈልጋል። እርሱ ብርቱ ረዳት፣ ጓደኛ፣ እንዲሁም አዳኛችን ነው። ቁጥር 23 ንኒ ደግሞ መልካሙንና ቅንን መንገድ አስተምራችኋለሁ እንጂ ስለናንተ መጸለይን በመተው እግዚአብሔርን በድል ዘንድ ይህ ከኔ ይራቅ ይላቸዋል። ሁላችንም ብንሆን ወዳጆቼ እንደ ሳሙኤል ለመጸለይ ኃላፊነቱ አለብን። ለቤተ ክርስቲያናችን፣ ለቤተሰባችን፣ ለጓደኞቻችንና ለሀገራችን ልንጸልይ ይገባል። እርስ በርስ የማንጸልይ ከሆነ ማለትም አንዱ ለሌላው የማይጸልይና አንዱ የሌላውንም ሸክም የማይሸከም ከሆነ በእግዚአብሔር ፊት በደልን እየሰራን ነው ማለት ነው። ቁጥር 4 እና 5 እንመልከት። ብቻ እግዚአብሔርን ፍሩ፣ ያደረገላችሁንም ታላቅ ነገር አይታችኋልና በፍጹም ልባችሁ በእውነት አምልኩት። ነገር ግን ክፉ ብትሰሩ እናንተም ንጉሳችሁም ትጠፋላችሁ እያለ አሁንም አጥብቆ ይመክራችኋል። ከዚህ ታላቅ ነቢይ የሚተርፍን ወይም ደግሞ በሕይወታችን የሚቀርልን ነገር ቢኖር ይህ ትክክለኛ የሆነ ማሳሰቢያው ነው። ክፉ ብትሰሩ እናንተም ንጉሳችሁም ትጠፋላችሁ ይላቸዋል። ጌታ እግዚአብሔር ወዳጆቼ መልካምን ነገር የሚያፈልቅ ልብ እንዲሁ ይስጠን። እንግዲህ ወዳጆች የዛሬው የምዕራፍ 12 ጥናታችንን በዚህ ላይ እናበቃና አሁን ደግሞ ወደ ምዕራፍ 13 እንሸጋገራለን። በዚህ በአንደኛ ሳሙኤል ምዕራፍ 13 ውስጥ ሳኦል በእግዚአብሔር ላይ እንዴት እንዳመጸ እንመለከታለን። አስተዋላችሁ? በዚህ ምዕራፍ ውስጥ በምዕራፍ 13 ማለት ነው፣ ሳኦል በእግዚአብሔር ላይ እንዴት እንዳመጸ እንመለከታለን። ወገኖች እንግዲህ አሁን እውነተኛው የሳኦል ተፈጥሮ መገለጽ ጀመረ። ልጁ ዮናታን በማክማስ ድልን አገኘ። ነገር ግን ሳኦል መለከትን አስነፍቶ ዝናውን ወሰደ። በሌላ ጊዜ ደግሞ ከመጠራጠሩ የተነሳ እርሱ ማድረግ የማይገባውን የካህኑን ሥራ ሠራ። ሳሙኤልም በዚህ ሥራው ከገዘጸው በኋላ ከልቡ አስወጣው። የእስራኤልም ነውጥ መገለጽ ጀመረ። ከዚህ በፊት በምዕራፍ 9 ስለ ንጉሥ ሳኦል በመቀለድ እንደ ተናገርኩሉ አሁንም በዚሁ ምዕራፍ ቀልዴን መቀጠል እችላለሁ። ወዳጆቼ ሳኦል በውጪ ሲያዩት ንጉሥ ይመስላል፣ ነገር ግን በውስጡ በአጠቃላይ ንጉሥ አልነበረም። ይህንን ቀልድ አድርጌ ወስጄዋለሁና ታገሱኝ። አንደኛ ሳሙኤል ምዕራፍ 13 ከቁጥር 1 እስከ 4 ያለውን አብረን በማንበብ ታሪኩን እንከታተል። ሳኦልም በእስራኤል ላይ 2 ዓመት ከነገሰ በኋላ ሳኦል 3000 ሰዎች ከእስራኤል መረጠ። 2000 በማክማስና በቤቴል ተራራ ከሳኦል ጋር ነበሩ። 1000 በቢንያም ግቢያ ከዮናታን ጋር ነበሩ። የቀረውንም ሕዝብ እያንዳንዱ ወደ ድንኳኑ አሰናበተ። ዮናታንም በናሲብ ውስጥ የነበረውን የፍልስጤማውያንን ጭፍራ መታ። ፍልስጤማውያንም ያን ሰሙ። ሳኦልም ዕብራውያንም ይስሙ ብሎ በአገሩ ሁሉ ቀንደ መለከት ነፋ። እስራኤልም ሁሉ ሳኦል የፍልስጤማውያንን ጭፍራ እንደ መታ፣ ደግሞም እስራኤል በፍልስጤማውያን ዘንድ እንደ ተጸየፉ ሰሙ። ሕዝቡም ሳኦልን ለመከተል ወደ ጌልጌላ ተሰበሰቡ ይላል። እውነተኛው የሳኦል ባሕሪ እንግዲህ ብቅ ብቅ ማለት ጀመረ፣ ወይም ደግሞ በሌላ አባባል መገለጥ ጀመረ። በሚገባ ከተመለከት ነው ይህንን ሰው ተጠራጣሪና ፈሪ ሆኖ እናገኘዋለን። አሁን ባነበብነው ቁጥር ውስጥ ዮናታን ዘናሲብ ውስጥ የነበረውን የፍልስጤማውያንን ጭፍራ መታ ይላል። ለዚህ ድል ሽልማቱን ወይም ተገቢውን ዋጋ የወሰደ ማን ነበር? ከቃሉ እንደምንረዳው ሳኦል ነበር ዋጋውን ወይም ደግሞ ሽልማቱን የወሰደው። ዮናታን በወቅቱ ታላቅ የጦር መሪ ነበር። ኋላ ላይም ባወጣው የጦር ቅድ መሰረት እንደገና የተቀዳጀውን ታላቅ ድል እንመለከታለን። ነገር ግን በዚህች በተወሰነች ጦርነት ዮናታን ድል ሲመታ ሳኦል መለከት መንፋት ጀመረ። የድሉንም ዋጋ እሱ ራሱ ማለትም ሳኦል ወሰደው። ሳኦል የራሱን ቀንደ መለከት ነፋ። ጦርነቱን ላሸነፈው ልጁ የሰጠው ዋጋ አንዳች አልነበረም። ልብ ብላችሁ ተከታተሉ። የእስራኤልን ሕዝብ በአንድ ላይ ከሰበሰበ በኋላ የሰጋበትን ዘገባ አቀረበ። የጦር ክፍሉ ሳኦል ያቀረበው ዘገባ ትክክል እንዳልሆነ አውቋል። ዮናታንም ደጋፊዎች ሁሉን ተረድተዋል። ሳላችሁ ዮናታንም ደጋፊዎች ሁሉን ነገርና ተንኮሉን ተረድተዋል። ሕዝቡም በሰራዊቱ ውስጥ ያለውን ልዩነት ማየት ይችላል። ሳኦል ትሁት ነበርን? ከዚህ በፊት እንደነገርኳችሁ ሳኦል ወዳጆቼ ፈጽሞ ትሁት የመሰለው ውሸቱን ነበር። አሁን ግን እውነቱ እየተገለጠና እየወጣ መጣ። እስቲ ቁጥር 5 እና 6 እንመልከት። ፍልስጤማውያንም ከእስራኤል ጋር ለመዋጋት ተሰበሰቡ። 30,000 ሰረገሎች፣ 6,000 ፈረሰኞች፣ በባህርም ዳር እንዳላሸዋ ብዙ ሕዝብ ነበሩ። ወጥተውም ከቤት አዌን በመስራቅ በኩል በማክማስ ሰፈሩ። ሕዝቡም ተጨንቀው ነበርና የእስራኤል ሰዎች በጭንቀት እንዳሉ ባዩ ጊዜ ሕዝቡ በዋሻና በሾቁት ቋጦ በገደልና በግንብ በጉድጓድም ውስጥ ተሸሸጉ ይላል። የፍልስጤም ሰዎችም እንደገና ተሰባስበው ከእስራኤላውያን ጋር ለመዋጋት መጡ። ቁጥር 8 እና 9 አለፍ ብላችሁ ብትመለከቱ ይህንን እውነት ታገኛላችሁ። ይህ ሌላው ስለ ሳኦል የሚያሳየን ድርጊት ነው። ንጉሥ ስለሆነ ብቻ የሚቃጠልን መሥዋዕት ለማቅረብ ደፈረ። ኋላ ላይ ኦዛ የተባለው ንጉሥ እንዲሁ የካህንን ሥራ ለመሥራት ሲደፍር እናያለን። እግዚአብሔር ስለ ፈረደበት ለምጻም ሆነ። ሁለተኛ ዜና ቁጥር 26 መመልከት ይቻላል። ሁለተኛ ዜና ቁጥር 26 ይመለከቷል። ሳኦል ወዳጆቼ ካህን በተለይም ከሌዊ ወገን የሆነ ማቅረብ ያለበትን የእግዚአብሔርን ትእዛዝ ችላ ብሎ ራሱ አቀረበ። እስቲ ከቁጥር 10 እስከ 11 ያለውን ደሞ ላንብብላችሁ። የሚቃጠለውን መስዋዕት አሳረገ። የሚቃጠለውን መስዋዕት ማሳረግ በፈጸመ ጊዜ እነሆ ሳሙኤል መጣ። ሳኦልም እንዲመርቀው ሊገናኘው ወጣ። ሳሙኤልም ያደረከው ምንድነው አለ። ሳኦልም ሕዝቡ ከኔ ተለይተው እንደ ተበታተኑ፣ አንተም በቀጠሮው እንዳልመጣ፣ ፍልስጤማውያንም ወደ ማክማስ እንደ ተሰበሰቡ አየው ብሎ ሲመልስለት እንመለከታለን። ሳኦል ሳሙኤልን ለመጠበቅ ፈቃደኛ አልነበረም። ትዕግስት አልነበረውም። ትሑትም አልነበረም። ደፋርና ትዕግስት የጎደለው ሰው ነበር። ሲያስበው ሳሙኤልን የማይጠብቅበት 3 ምክንያቶች ነበሩት። አንደኛው ሕዝቡ ተበትኗል የሚል ምክንያት አቀረበ። ሁለተኛ ምክንያቱ ደግሞ ፍልስጤማውያን ሊወጉት ወደ እርሱ እንደ ቀረቡ ምክንያት አድርጎ ለሳሙኤል ነገረው። ሦስተኛ ሳሙኤልም ዘግይቷል የሚልን ምክንያት አቀረበ። እንደምትመለከቱት ወዳጆቼ ሳኦል ይህንን ሁሉ ምክንያት ካሰላሰለ በኋላ በልቡ የረባ ያረባውን ምክንያት ማሰባሰብና መግለጽ ጀመረ። እንዲህ ይላል ቁጥር 12 ደግሞ፣ ስለዚህ ፍልስጤማውያን አሁን ወደ ጌልጌላ ይወርዱብኛል፣ እኔም የእግዚአብሔርን ሞገስ አልለመንኩም አልኩ። ስለዚህ ሳልታገስ የሚቃጠልን መሥዋዕት አሳረግኩ አለ። ተመልከቱት እንግዲህ ሳኦል ራሱን አስገድዶ የሚቃጠል መሥዋዕትንና ጸሎትን ወደ እግዚአብሔር አቀረበ። ዋሽቷል ልበልን? ጻድቅ መስሎ ለመታየት በውሸት ይሞክራል። እውነተኛ ሳኦል ሲገለጽ ግን ይህንን ይመስላል። ከቁጥር 13 እስከ 14 ያለውንም እንዲሁ አለፍ ብላችሁ ተመልከቱ። ታሪኩን ሂደት በቀጣይነት መመልከት ትችላላችሁ። ሳኦል የእግዚአብሔርን ትእዛዝ ቢያከብር እንደሚባረክ፣ የእግዚአብሔርን ትእዛዝ ቢተላለፍ ግን እንደሚፈረድበት አስቀድሞ ተነግሮታል። ይህንን ደግሞ በትላንትናው ምሽት ክፍለ ጊዜ በጥናታችን ውስጥ ታስታውሱት ይሆናል። ገዢዎች ወዳጆቼ የግዴታ የእግዚአብሔርን ትእዛዝ መቀበል አለባቸው። ዛሬ ዓለማችን የምትፈልገው የእግዚአብሔርን ትእዛዝ የሚቀበልና በእግዚአብሔር የሚመራ መሪ ነው። ችግሩ እንደዚያ አይነት መሪ አለመኖሩ ነው። በርግጥ ኢየሱስ ክርስቶስ ወደዚህች ምድር እስከሚመጣበት ጊዜ ድረስ እንደዚህ አይነት መሪ አናገኝም ይሆናል። ይህም የእግዚአብሔር ቅን ነው። ሳውል የእግዚአብሔርን ትእዛዝ ተላለፈ። ይህንን ተመልከቱ። ስለዚህ እግዚአብሔር ሌላ ንጉሥን ማዘጋጀት አስፈለገው። ከጥቂት ቀናትም በኋላ ማን እንደሆነ ይገልጸዋል። ሳሙኤልም በዚህ ወቅት ማን እንደሆነ አላወቀም። ሳሙኤልም ከጌልጌላ ተነስቶ መንገዱን ሄደ። የቀሩትም ሕዝብ ሳውልን ተከትሎ ሰልፈኞቹን ሊገናኙ ሄዱ። ከጌልጌላም ተነስቶ ወደ ቢንያም ግቢያ መጡ። ሳውልም ከእርሱ ጋር የነበሩትን ሕዝብ በቢንያም ግቢያ ተቀመጡ። ፍልስጤማውያንም በማክማስ ሰፈሩ። ከፍልስጤማውያንም ሰፈር ማራኪዎች በሦስት ክፍል ሆነው ወጡ። አንዱም ክፍል በኦፍራ መንገድ ወደ ሶጋል ምድር ሄደ የሚለውን ቃሉን ደግሞ ከቁጥር 15 እስከ 17 ባለው ስፍራ ላይ እናገኛለን። ጦርነቱ ሊጀምር ነው። ለጦሩም መፈራረስ አደገኛ ሁኔታዎች እዚ ላይ ማየት እንችላለን። አንደኛ ሳሙኤል ምዕራፍ 13 ከቁጥር 19 እስከ 1 ያለውን ስፍራ ተመልከቱ። በዚህ ክፍል እንደምንመለከተው ፍልስጤማውያን የእስራኤልን ጦር ማፈራረስና ማስፈታት ጀምረዋል። በርግጥ እስራኤላውያን ይጠቀሙ የነበረው የርሻ መሳሪያዎቻቸውን ነው። ግን መሳሪያዎቹን ለማስቀጥቀጥና ለማሳል ወደ ፍልስጤማውያን ዘንድ መውረድ ነበረባቸው። በዚህ መንገድ ፍልስጤማውያን የእስራኤላውያንን መሳሪያዎች ከጃቸው ተቀብለው ባለመስራታቸው እስራኤላውያን የጦር መሳሪያ አጡ። ከቁጥር 22 እስከ 23 ደግሞ ያለውን እንመልከት። ስለዚህም በሰልፍ ቀን ሰይፍና ጦር ከሳውልና ከዮናታን ጋር በነበሩ ሕዝብ ሁሉ እጅ አልተገኘም፣ ብቻ በሳውልና በልጁ በዮናታን ዘንድ ተገኘ። የፍልስጤማውያንም ጭፍራ ወደ ማክማስ መተላለፊያ ወጡ ይላል። እንግዲህ ልብ በሉ፣ ሁለት ሰው ሳውልና ዮናታን ብቻ ነበሩ ሰይፍና ጦር ያዙት ማለት ነው። ሌሎች ሰዎች ምናልባት ዱላ፣ መጥረቢያ፣ ማጭድና የመሳሰሉትን መሳሪያዎች ብቻ ሳይዙ አልቀሩም። በዚህ መንገድ ነው የሳውል ሰዎች ለጦርነቱ የተዘጋጁት። እንግዲህ የተከበራችሁ አድማጮች የዚህ የምዕራፍ 13 ጥናታችንን እዚህ ላይ እንገታና አሁን ደግሞ ወደ ምዕራፍ 14 በቀረነ ጊዜ አብረን ለማጥናት እንሸጋገራለን። ወዳጆቼ የዚህ ምዕራፍ አብይ ሐሳብ ምዕራፍ 14 ማለቴ ነው ዮናታን በፍልስጤማውያን ላይ የተቀዳጀውን ድልና የሳውልን አስቸጋሪ ትእዛዝ በመተረክ ነው የሚቀጥለው። አንድ ጊዜ ልድገምላችሁ። የዚህ ምዕራፍ አብይ ሐሳብ የሚያተኩረው ዮናታን በፍልስጤማውያን ላይ የተቀዳጀውን ድልና ዮናታን በፍልስጤማውያን ላይ የተቀዳጀውን ድልና የሳውልን አስቸጋሪ ትእዛዝ በመተረክ ነው። የዮናታን ድል በፍልስጤማውያን ላይ፣ እንደገና ዮናታን በፍልስጤማውያን ላይ ታላቅ ድልን ተቀዳጀ። ነገር ግን ሳውል የድሉን ዋጋ በመውሰድ ቅናቱን ገለጸ። በመሰረቱ የራሱን ልጅ ነበር የበደለው። ምዕራፍ 14 ወዳጆቼ ዮናታን ፍልስጤማውያንን ለመምታት ያወጣውን የጦር ዕቅድ ያሳየናል። እኔ ስለ ዮናታን የጦር ስልት ብዙ ልተነትንላችሁ አልችልም። ምክንያቱም አንደኛ የምድሩን አቀማመጥ አላውቀውም፣ ሁለተኛ ወታደር ስላልሆንኩ የወታደራዊውን ሳይንስ ጠንቅቄ አላውቀውም። የዮናታን ዕቅድ ሰራዊቱን በሸለቆ ውስጥ በመሽለክለክ ማሳለፍ ነበር። በዚህም ዕቅድ ጥቂት መሳሪያ ከያዙት ወታደሮቹ ጋር ጥሩ ድልን ጌታ ሰጠው። ዮናታን ይህንን ስልት ሊከተል የቻለው ሰዎቹ የጦር መሳሪያ ስላልነበራቸውና የተመናመነ ቁጥር ያለው ወታደሮች ስለነበሩት ነው። ወደ ዝርዝር የጦርነቱ ክፍል እስቲ አለፍ ብለን እንመልከት። ቁጥር 18 በዚያም ቀን አኪያ በእስራኤል ልጆች ፊት ኤፉድ ለብሶ ነበርና ሳኦል ኤፉድን አምጣለው ይላል። ሳውል ኤፉድ ይዞ ወደ ጦርነቱ አልወጣም ነበር። ከዚህ በፊት በሳሙኤል ዘመን እንዳየነው የእስራኤል ልጆች በጦርነት ጊዜ ኤፉድን ይጠቅመናል በማለት እንደምታት ይጠቀሙበት ወይም ደሞ ይገነገሉበት ነበር። ሳኦልም ከዚህ የተነሳ ነበር ካኪያላ ኤፉድን የቀማው። እግዚአብሔርም በዚያን ቀን እስራኤልን አዳነ። ውጊያው በቤት አዌን በኩል አለፈ። ከሳኦልም ጋር የነበሩ ህዝብ ሁሉ 10000 የሚያሉ ሰዎች ነበሩ። ውጊያው በተራራማው በኤፍሬም አገር ሁሉ ተበታትኖ ነበር ይላል። ከቁጥር 24 እስከ 27 ያለውን ስፍራ ስትመለከቱ የሳኦል ትእዛዝ አስቸጋሪ ሁኔታን ፈጥሮ እናገኛለን። ዮናታን አባቱ ማንም ሰው ጦርነቱን እስካላሸነፈ ድረስ ምግብ አይቀምስም ብሎ ያዘዘውን ትእዛዝ አልሰማም ነበር። በመሰረቱ ዮናታን ጦርነቱን አሸንፏል። አሁን ግን በግልጽ የሳኦልን ተፈጥሮ እንመለከታለን ወዳጆቼ። ዮናታን የጦርነቱን ድል ቢያገኝም ሳኦል የድሉን ዋጋ ወሰደበት። ተንኮለኛ ሰው ነው። ዋጋውን ለልጁ ለመስጠት ፈቃደኛ አልነበረም። ዝምተኛነቱ ጠፍቶ ቅናቱ አሁን ብቅ ብቅ እያለ ተገለጠ። ከቁጥር 28 እስከ 30 ያለውንም እንዲሁ ተመልከቱ አለፍ ብላችሁ። ሳኦል በዚህ ክፍል መሰረት የሰጠው ትእዛዝ የጅል ትእዛዝ ነበር። በኋላ ተመልከቱ። ህዝቡ እጅግ ደክመውና ዝለው ነበር። ጦርነቱን ተዋግተው አሸንፈዋል። የሚበላ ነገር አስፈልጓቸዋል። ሳኦል ግን ስለ ህዝቡ ጠላቶቼን እስክበቀል ድረስ ማንም ምንም እንዲቀምስ አልፈቅድም ነበር ያላቸው። መልካምነቱ ሁሉ ጠፍቶ ይህ ሰው ከእርሱ ምርቆ ነበር። በቁጥር 35 ላይ ደግሞ ሳኦል መሰዊያ ሰርቶ ለእግዚአብሔር ሲሰዋ እንመለከታለን። ቁጥር 38 እና 39 ደግሞ እንዲሁ አለፍ ብላችሁ ተመልከቱ። በዚህ ክፍል መሰረት ወዳጆቼ ሳኦል ራሱን መውቀስና ኃላፊነቱን መውሰድ አልወደደም ወይም ደግሞ ሲወዳ እንመለከትም። ስለዚህ አንድ ሰው ኃጢአት ሰርቷል አለ ለራሱ። ሰራዊቱ በፊቱ በጸጥታ ቆሟል። ድሉ የዮናታን እንደሆነም አውቀዋል። ሳኦል ግን እግዚአብሔር ዝም ያለበት ምክንያት የገባውትን ስለት አንድ ሰው ስላፈረሰ ነው በማለት ተናገረ። ወታደሮቹ ዮናታን ማር መቅመሱን ቢያቁም ሁሉም በጸጥታ ዝም ብለው ቆመው ነበር። እስራኤልንም ሁሉ እናንተ በአንድ ወገን ሁኑ፣ እኔና ልጄ ዮናታንም በሌላ ወገን እንሆናለን አለ። ህዝቡም ሳኦልን ደስ የሚያሰኝን አድርጋሉት ይላል ቁጥር 40። ሰራዊቱ ምንም ነገር መናገር አልወደደም። ቁጥር 41ንም እንዲሁ ተመልከቱ። ሳኦል በዚህ ክፍል መሰረት ዮናታን ጥፋተኛ እንደሆነ አመነ፣ ልጁ ማለት ነው። ከዚያም ቁጥር 42 እና 43ን ብትመለከቱ የታሪኩን ቀጣይነት ታገኛላችሁ። ዮናታን ወዳጆቼ ጥፋተኛ ሆነ። ይህንንም ደግሞ አባቱ ሳኦል ፈረደበት። ጥፋተኛነቱም ሳኦል እንዳይደረግ ብሎ ያዘዘውን በማድረጉ ነው። ሳኦል ያለውም በዚህ ቀን ምንም ነገር የቀመሰ የተረገመ ይሁን ነበር ያለው። ነገር ግን ይህ ለሞት ያበቃ ይሆንን? ከቁጥር 44 እስከ 45 ያለውን ደግሞ አለፍ ብላችሁ እንዲህ ብትመለከቱ ሳኦል በራሱ መንገድ በመሄዱ የራሱን ልጅ ሊያጠፋ መነሳሳቱን እናያለን። ለምን ይሆን በልጁ ላይ የጨከነው? ምክንያቱም ቀናተኛ ሰው ስለነበረ ነው። ክብሩንና ዝናውን ሁሉ ለራሱ ጠቅሎ መውሰድን ፈለገ። ጦረኛው ሰራዊት ሳኦል የሚያደርገውን ሁሉ በጸጥታና በትዕግስት ይመለከት ነበር። ነገር ግን የዮናታን ሕይወት አደጋ ላይ በወደቀ ጊዜ ዝም ሊልና ሊታገስ አልቻለም። አሁን የሳኦልን ትክክለኛ ማንነት እያየን መጣን ወዳጆቼ። ኋላ ላይ በቀጥታ የእግዚአብሔርን ትእዛዝ ሲተላለፍና ሲቃወም እንመለከታለን። ይህ ሰው ለእስራኤል መንግሥት ውድቀት ምክንያት ሊሆን የሚችልን ነገር ሁሉ ያመጣ ጀመረ። እግዚአብሔር በመካከል ባይገባ ኖሮ የእስራኤል መንግሥት ቀጣይነት አጠያያቂ ይሆን ነበር። ሳኦል የእግዚአብሔር ሰው እንዳልሆነ ራሱን ገለጸ። ሳኦል ከሰይጣን ወገን ነበር። በመጨረሻም የእግዚአብሔር መንፈስ ከርሱ ጋር ያለውን ግንኙነት በማቋረጡም ምንም ነገር ሊነግረውና ሊመራው አልቻለም። ከእግዚአብሔር ተለይቶ ወደ ሰይጣናዊው ዓለም አመራ። ኋላ ላይም እንደምንመለከተው ሳኦል በየጠንቋዩ ደጅ ምክርን ለማግኘት ደፋ ቀና ይል ነበር። እንግዲህ አድማጮች የዛሬው ምሽት ጥናታችን በዚህ ላይ ያበቃል። ደህና ደሩ
አድማጮቻችን። እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።